የኮቪድ-19 ወረርሽኝ በዓለም ዙሪያ በጤናው ዘርፍ ላይ ያሳደረው ጫና ሀገራት የድንገተኛና ጽኑ ሕክምና አገልግሎት አሰጣጣቸውን መለስ ብለው እንዲገመግሙ ያደረገ ሆኗል። በኢትዮጵያም የድንገተኛና ጽኑ ሕክምና አገልግሎት አሰጣጥ ጥራትና ተደራሽነትን ለመጨመር የሚያስችል የአምስት ዓመት መሪ ዕቅድ ባለፈው ሳምንት የጤና ሚኒስቴር ይፋ አድርጓል። መሪ ዕቅዱ ማህበረሰቡ በዘርፍ ውስጥ ያለውን ተሳትፎ የሚያሳድግ የድንገተኛ የአደጋና ጽኑ ህሙማን ህክምና አገልግሎት ሰጪ ሰራተኞችና ማዕከላት አቅም የሚገነባበት እንዲሁም የቅድመ ሆስፒታል አምቡላንስ አገልግሎትና የመድኃኒትና የህክምና ቁሳቁስ አቅርቦት የሚሻሻልበትን አሰራር ያስቀመጡ 10 ስትራቴጂካዊ ግቦች አሉት። መሪ እቅዱን ተግባራዊ ለማድረግም 200 ሚሊዮን ዶላር እንደሚያስፈልግ በኢትዮጵያ ጤና ሚኒስቴር የድንገተኛና ጽኑ ህክምና ዳይሬክቶሬት ዳይሬክተር ዶክተር አለንታ ገብረየሱስ ለአሜሪካ ድምጽ ገልጸዋል። የደንገረመው አነጋግራቸዋለች። ቆይታቸው ዶክተር አለንታ ገብረየስ የመሪ እቅዱን አስፈላጊነት ከሚያብራሩበት ይጀምራል።
ያው እንግዲህ የመፈቻ ስነ ስርዓቱ በጣም በጥሩ ሁኔታ የተሳካ ሆኖ ሰኔ 1 ላይ ተመርቋል። ይህ እቅድ እንግዲህ አጠቃላይ በጤና ሴክተር ላይ ያለውን የቀልጣፋ ህክምና ለማምጣት ተደራሽነቱን ለማሻሻል ለማጠናከር በተለይም አሁን ካለው የህዝብ ብዛት መጨመር፣ የከተሞች መስፋፋት፣ የተለያዩ ሰው ሰራሽና ተፈጥሯዊ አደጋዎች እንደ ወረርሽኞችን ያው አሁን ያለንበትም የኮቪድ-19ንም ጨምሮ እንዲሁም ደግሞ የተለያዩ ተላላፊ ያልሆኑ ህመሞችና አደጋዎች መጨመርን ተያይዞ ከመቼውም ጊዜ በላይ ቀልጣፋና ጊዜውን የጠበቀ የህክምና አገልግሎት ሰፊ ተደራሽ ማድረግ አስፈላጊ ሆኖ ተገኝቷል። ስለዚህ ይህንን ስልታዊ በሆነ መልኩ አድሬስ ማድረግ የምንችልበትን መሪ ጥረት ነው የተደረገው። ከዛም ባሻገር እንግዲህ የጤና ሴክተር የሁለተኛ የትራንስፎርሜሽን እቅድ በቅርቡ ማጸደቁና ይፋ ማድረግ ይታወቃል። በዚህ የትራንስፎርሜሽን እቅድም ላይ በዋናነት የሁሉን አቀፍ የጤና ሽፋንን ተደራሽ ማድረግ፣ የጤና ስርዓት በጣም ለተገልጋይ ምቹና ቀልጣፋ መሆን እንዲችል፣ ከተለያዩ ጤና እክሎች ማህበረሰቡን መጠበቅ፣ እንዲሁም ደግሞ ለዘላቂ ላለው የወረዳ ትራንስፎርሜሽን እና የሃውስሆልድ ትራንስፎርሜሽን ግብዓት መስጠት የሚሉ የተለያዩ የወጡ እቅዶችን ስላሉ እነዚህንም የታለሙ እቅዶችን ከማሳካት አንጻር ይህንን ስልታዊ የሆነ እቅድ ማምጣት በጣም አስፈላጊ ይሆናል። እንደው ደግሞ በጣም በጣም በትልቁ ስናየውም ደግሞ ለሀገርም የገባንባቸው ኮሚትመንቶች አሉ። ዘላቂ ልማት ግቦችን ለማሳካት በተለይም ይህን ሁሉን አቀፍ የጤና ሽፋንን ለማዳረስ የዩኒቨርሳል ሄልት ከቨሬጅ የምንለውን በዛ ረገድ የድንገተኛ የአደጋዎችን የጽኑ ህክምና አገልግሎትን ማሻሻል በጣም ትልቅ ሚና ያለው ስለሆነ ያንንም ለመደገፍና ስልታዊ በሆነ መልኩ ስራዎችን ለማስፈጸም ይረዳ ዘንድ ነው የተዘጋጀው።
ከዚህ ቀደም ከነበረው አንጻር በምን ይለያል?
እንግዲህ ከዚህ ቀደም በይፋ የጸድቆ ላውንች የተደረገ የድንገተኛ የአደጋና የጽኑ ህክምና አገልግሎት ስትራቴጂ አልነበረንም። በጣም ሰፊ የተሰሩ ስራዎች አሉ። በመነሻም የተዘጋጀው ስትራቴጂክ ዶክመንት ነበር። ሆኖም ግን አሁን በተለይም ካለው ነባራዊ ሁኔታ አንጻር ውይይታውን ለየት በማድረግ ማምጣት አስፈላጊ ይሆናል። ከዛም ባሻገር የአደጋ ህክምና በደንብ ላብሎ መውጣት እንዲችል ለማድረግ ተችሏል። ደግሞ እንዲሁ ከሁለት ዓመት በፊት በዓለም የጤና አሴምብሊ የጸደቀ ሬዞሉሽን ነበረ። ይህን ሬዞሉሽን ኢትዮጵያ ነበረች ግንባር ቀደም ሚናውን ወስዳ በዚያ የዓለም የጤና አሴምብሊ መድረክ እንዲዘርቅ ያደረገችው የኢመርጀንሲ ኬር ሲስተም ፎር ዩኒቨርሳል ሄልት ከቨሬጅ በሚል ርዕስ በሀገራት ሙሉ የድንገተኛ ህክምና አገልግሎታቸውን የአደጋ ህክምና አገልግሎታቸውን እንዲያሻሽሉ በጣም ትልቅ ለውጥ ማምጣት እንደሚችሉ የገለጸችበት ነበር እና ከዚህም ተያይዞ በደንብ ስልታዊ የሆነና የተዘመነ ኮስትድ የሆነ ሀገር አቀፍ አክሽን ፕላን ማውጣቱ በጣም አስፈላጊ ይሆናል የተዘጋጀ ነው እና ከበፊት ከነበረው ለየት የሚያደርገው እነዚህን ነገሮች ማጠቃለሉ ነው።
5 ዓመት ነው የሚቆየው ተብሏል እና ምን አይነት ጎሎች ወይም ግቦች ናቸው ያሉ?
10 ግቦች ናቸው ለማስቀመጥ ተሞክረው። አንደኛ የማህበረሰቡን ባለቤትነት በድንገተኛ አደጋዎችና ጽኑ ህክምና አገልግሎት መጨመር ነው። በዚህ ውስጥ እንግዲህ ያው ድንገተኛ ጽኑ ህክምና አደጋ ህክምና በባህሪው መቼ እንደሚፈጠር እንዴት እንደሚፈጠር የማይታወቅ ከመሆኑ አንጻር ማህበረሰቡ ቀድሞ አደጋ መከላከል መቻል አለበት እንዳይፈጠር። የተለያዩ ደግሞ አጣዳፊ የጤና እክሎች ሲኖሩ ቀድሞ በመለየት ህይወት የማዳን ሰውን ቶሎ በመጀመር የጤናውን ሲስተም በቀላሉ አክሴስ ማድረግ መቻል አለበት። ስለዚህ የተጎዳ ሰው ቢኖር፣ የድንገተኛ ህክምና አገልግሎት የሚያስፈልገው ሰው ቢኖር ቶሎ በመለየት ቢቻል በሙያው አስፈላጊ የሆኑ የህይወት አድን ስራዎችን በማከናወን መካተት ይኖርበታል። ከዚያም ባሻገር ደግሞ ማህበረሰቡ የዚህ ስራ ዋና ባለድርሻና ባለቤት እንዲሆንና ሲቀጣይ ሲስተሙንም ኢቫሉዌት በማድረግ አብሮ ለመሻሻልም እንዲሰራ ማድረግ እንፈልጋለን እና ይሄ አንድ በዋናነት የተቀመጠ ግብ ነው። ከዛም ባሻገር እንግዲህ በዚህ ውስጥ የሚሰሩ የተለያዩ የጤና ባለሙያዎች እንዴት አድርገው ፕሮፌሽናል ሆነው መቆየት ይችላሉ፣ ቦታው በጣም አስቸጋሪ የስራ ጫና ያለበት ስለሆነ እንዴት ሞቲቬትድ ሆነው መቆየት ይችላሉ የሚለውንም ለመዳሰስ ሞክረዋል። በጣም መጠነ ሰፊ የሆነ በዚህ በአደጋ በድንገተኛና በጽኑ ሕክምና አገልግሎት ዙሪያ የሚታዩ የጤና ተቋማት ውስጥ የሚታዩ ችግሮችን ለመቅረፍ ስልታዊ የሆነ እቅድ ተዘጋጅቷል። ያሉትንም ተቋማት ከማሻሻል ከማዘመን አንስቶ አዳዲስ መሰል ተቋማትንም ለመፍጠር የተያዘ እቅድ አለ። እንግዲህ ይህንንም በአራተኛ ደረጃ በተለይም የመረጃ አያያዙን ማቀላጠፍ በጣም ትልቅ ትኩረት ተሰጥቶበት የሚታይ ነው። በዚህ ውስጥ ሁሉ ደግሞ የገቨርናንስ ሊደርሺፕ የምንለው የአመራር ሂደቱ ከላይ ጀምሮ እስከታች በየደረጃው የተለያዩ ፓርትነሮችን ባለድርሻ አካላትን በማቀራጀት የሚሰራበት አግባብ እንዲኖር ተጠቁሟል። በጣም ደግሞ ከዚህም ባሻገር እንግዲህ ድንገተኛ አደጋና ጽኑ ሕክምና አገልግሎት ስንል ከማህበረሰብ የሚጀምር ሆኖ ከታካሚ ከዲቻርጅ ውስጥ ጊዜ ቁጥር ያለ በቀላሉ ማስታወስ የሚችልበት ቁጥር በመጠቀም አገልግሎቱ ማግኘት እንዲችል፣ ከዛም ደግሞ በጤና ተቋማት የሚሰጥ የህይወት አድን መጀመሪያ ደረጃ ሕክምና፣ የድንገተኛ ሕክምና፣ የአደጋ፣ የቃጠሎ፣ የመመረዝ አገልግሎቶችን በተጠናከረ መልኩ መስጠት የሚቻልበትና አስፈላጊ የሆኑ ቀዶ ሕክምና እንዲሁም ደግሞ የጽኑ ሕክምና አገልግሎት የመልሶ ማገገም ሕክምናንም መስጠት የሚቻልበትን ማዕቀፍ የያዘ ነው። በአጠቃላይ ና በዚህ ሁሉ ውስጥ ያለውን የህሙማን ክብብሮችንም ጨምሮ ለመስራት በጣም የታየ አንድ እንደፈለግ ግላር ሬ የተያዘ ነው። እንግዲህ እነዚህ በየጊዜው የሚፈጠሩ በድንገተኛ ህመሞች ቢኖሩም ከባድ ደግሞ ከዛም በላይ የሆኑ ክስተቶች ወይም አጣዳፊ የጅምላ አደጋዎች በሚፈጠሩበት ጊዜም ያንን ለመመከት የሚያስችል አቅም ሲስተም አለው የሚለውንም ለመዳሰስ ሞክሯል። ይህ ሁሉ እንግዲህ ደግሞ ከዘላቂ የፋይናንስ ስርዓት ጋር መታገዝ አለበት፣ ግብአት በመድኃኒት እንዲሁም ደግሞ በህክምና ቁሳቁስ መታገዝ አለበት በሚሉ በእነዚህ በአስር ስትራቴጂክ ኦብጀክቲቮች የተቃኘ ነው። አጠቃላይ እቅዱ እንግዲህ ያው ይህን ስትራቴጂ ከግብ ለማድረስ በተለይ እቅድ ወደ 200 ሚሊዮን ዩኤስ ዶላር እንደሚያስፈልግ ታውቋል። ስለዚህ በዛ ረገድ የተለያየ መዋለ ንዋይ ማሰባሰብ፣ ሪሶርሶች ማሰባሰብ ላይ ሁሉም ባለድርሻ አካላት እንዲያግዙን ጥሪ ማስተላለፍ እፈልጋለሁ።
ኮቪድ-19 አንድ እንድንገነዘበው ያደረገ ምንም እንኳን እጅግ የዘመኑ የህክምና ሆስፒታሎችና ክሊኒኮች ቢኖሩም ግን የኦክሲጅንና መሰረታዊ የሆነ የመተንፈሻ ማገዣ መሳሪያዎች እና ሌሎች መሳሪያዎች እጥረት እንዳለን ታይቶ ነበረ። መሰረታዊ የጤና መሳሪያዎችን በማስገባት ረገድ ምን የታሰበ ነገር አለ?
ይህ በጣም ጥሩ ጥያቄ ነው። እንግዲህ ያው ኮቪድ በአንድ በኩል በጣም ሰፊ ጫና የፈጠረበት ግን ቢሆንም በጤና ሲስተም፣ በሌላው በኩል ደግሞ ጥሩ የሆኑ ከዚህ በፊት ትኩረት ያላገኙ ሁኔታዎችን ወደ ትኩረት እንዲመጡ ማድረግ ይችላል። ከዚህም አንዱ የድንገተኛና የጽኑ ሕክምና አገልግሎቱ ነው። ስለዚህ በዚህ ረገድ ያው ያሉት ተቋማቶች ግብዓቶችን ከየተለያዩ አቅጣጫዎች መሰብሰብ ሙከራዎች እየተደረጉ ነው። ከዛም ባሻገር ደግሞ እቃዎቹ ተደራሽ ከማድረግም ባሻገር ባለሙያዎችን ደግሞ በደንብ በማሰልጠን እነዚያ እቃዎች እቃ ብቻ ሆነው እንዳይቀሩ ስራ እየተሰራ ና ስትራቴጂክ እቅዱን ደንብ ባልተቆራረጠ መልኩ ተደራሽ መሆን እንዲችል የሚያስችሉ እቅዶች ተዘጋጅተው ተነጭፈው ቀርበዋል እና በዛ ረገድ እንግዲህ በጣም ብዙ ስራ እንደምንሰራ ተስፋ አለኝ።
አመሰግናለሁ ስለነበረን ቆይታ።